ለሕብረተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ለሕብረተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። እንስተልኝ እንደምን አመሻችሁ ቋድማችቻችን ዛሬ ረቡዕ የካቲት 29 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶችን እነዚህ የአማራ ወጣቶች ከታገቱ
ረቡዕ የካቲት 29 ቀን 1191 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል እስከ መቼ?
በቅድሚያ ኢትዮጵያውያን ሴቶችን እንኳን ለዓለም አቀፍ የሴቶች ቀን አደረሳችሁ እንላለን። ይህንንም ስንል ሴቶች ለመብታቸውና ለእኩልነት የሚያደርጉት ትግል ጎልብቶ በጾታቸው የሚደርስባቸውን በደልና ጭቆና እስከ መጨረሻው እንዲገታ በመመኘት ነው። በቅድሚያ ከዝግጅት ክፍላችን የቀረበውን ጽሑፍ እናሰማለን። በማስከተል ዜና ከዚያም ዓለም አቀፍ የሴቶች ቀንን አስመልክቶ የቀረቡ የተለያዩ ጽሑፎችን አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። ዓለም አቀፍ የሴቶች ቀንን አስመልክቶ ከዝግጅት ክፍላችን የቀረበውን ሐተታ እናሰማለን። ግማሽ በላይ ሕዝብን ጨቁኖ ለውጥ መጣ ባልት ነው። የሴቶች ቀን በዓለም አቀፍ ደረጃ የሚከበረው ዛሬ ነው። በዓለም አቀፍ ደረጃ ይህ ቀን ሲከበር በአብዛኛው ሴቶች መብታቸው ባሳፋሪ ደረጃ ተደፍሮ እና ተክዶ እንዳለ እንገነዘባለን። ሴቶች ግማሽ ሰማይን ካልያዙት ዓለም ይዘቱና ሂደቱ ከቶም አያምርም መባሉ እንከን የሚወጣለት አይደለም። በኢትዮጵያ ሴቶች ብዙሃን ሆነው ያለ ከፕሮፓጋንዳና ልፈፋ ውጪ ግን መብታቸው ጭራሹኑ ተከብሮ ይገኛል ማለት አይቻልም። ይህ የመብት ጥሰትና ጭቆና ደግሞ የህፃናትንም መብት መረገጥ አቅፎ መያዙ ጋር ነው። በኢትዮጵያ የሴቶችና ህፃናት መብት ተከብሯል የሚሉ ያው ዘረኛውን ኮሎኔል ብልህና ኢትዮጵያዊ መሪ ብለው የሚቃዡት ብቻ ናቸው። ሴቶች የሚኖሩበት ሁኔታ ንገረኝና አገሪቷ ዴሞክራሲያዊ ትሁን አስመሳይ እነግርሃለሁ የሚባለው ሀቅ ነው። የሴቶች ይዞታና መብታቸው መከበር አለመከበሩ የሀገሪቷን ይዘት ዋና ተቋሚ ነው። አንዳንድ ልቦለድን አርጋቢዎች የሴቶችን ጥያቄ ዋና አድርጎ በፖለቲካ መድረክ ያስተዋወቀው ድርጅት ወይም ተራማጁ ክፍል ሳይሆን አንድ መጨረሻው ያላማረ ግለሰብ ነው ብለው የሐሰት ታሪክ ሊያቀርቡ ቢቃጡም የሴቶች መብት መከበሩ የአብዮቱ ዋና አንገብጋቢ ጥያቄ ነው ብሎ በመህራ ግብሩ ያሰፈረው ያ ተውልድና ኢሕአፓ መሆኑን ታሪክ ይመሰክራል። የሴቶች ጥናት ክበብ ከሚለው አንስቶ እስከ የሴት ድርጅት ድረስ አዋቅሮ ብዙ ሺህ ሴቶች ወደ አብዮታዊ ትግል ያስገባው ኢሕአፓ ዋነኛው እንደነበር አፍ ሞልቶ ማስረገጥ ይቻላል። የሴት ሰማዕታት ዝርዝር በአጼውም በየካቲትም በደርግም በከተማም በገጠርም ብዙ ነው። ትግሉ የጠነከረውም ሴት ዜጎች የትግሉ ተሳታፊ ምሰሶና ማገር በመሆናቸው መሆኑ አይካድም። ኢሕአፓ በመርሃ ግብሩ የሴቶች እኩልነትና ሙሉ መብት መረጋገጡ ወሳኝ መሆኑን ከማስረገጡ ሌላ በድርጅቱም በትግሉም የሴቶች ተሳትፎ ደምቆ እንዲታይ ከፍተኛ አስተዋጽኦ አድርጓል። የሴቶች የትግል ተሳትፎ ሲቀዘቅዝና ሲዳከም አብዮታዊ ትግሉ መደብዘዙ የታየና አሁንም እያጠቃን ያለም ድክመት ነው። አገዛዙ የሕዝብን መብት ሁሉ የረገጠ በመሆኑ የኢትዮጵያ ሴቶች በዛሬው ቀን አለፈልን ብለው የሚዘክሩት የላቸው የኢስሙላ ፖለቲካ የሚገልጸው ይሃገዛዝ ፕሬዝዳንት ብሎ የለየላትን አድርባይ ቢሾምም የሴት ሚኒስትር መደብክ ብሎ ቢመጻደቅም በተጨባጭ ግን ሴቶች አሁንም ጭቁኖች መሆናቸው ምንም ጥርጥር የለውም። በተለይ ሲካሄድ በነበረው ጦርነት ይህ ሁኔታቸው ምን ያህል አሰቃቂ እንደሆነ ለመረዳትም ይችላል። ለሴቶች የመጣው ህፃናትንም ስላልማረ ብዙ ህፃናት በዘረኞች ህይወታቸው ተቀጥፏል። ፍጅቱ ሴቶችንም የተመለከተ ከመሆኑ ባሻገር ታጣቂዎች ወያኔዎች ሸኔዎች በያቅጣጫው ሴቶችን ደፍራዋል አቁስለዋል ገድለዋል። በትምህርት በስራ አጥነት መስኮዘተ ሴቶች ተጠቂዎች ናቸው። ለአቅመ ሔዋን ያልደረሱ ሴቶች በሴተኛ አዳሪነት በስፋት እንዲሰማሩ እንዲሰቃዩ ሆነዋል። በኤድስ በሽታም ተጠቂዎቹ ሴቶቹ ናቸው። ብዙዎቹም በሰፈነው የዘረኛ አገዛዝ ከፖለቲካው መስክ የተገለሉ ናቸው። ይህም አገራችንን በሰፊው ጎድቷል የለውጥ ትግሉን አዳክሟል። ለውጥ ፈላጊው ዜጋ የሴቶችን የትግል ተሳትፎ ለማስፋት ለማጠናከር ጥረት አድርጎ ስኬት ካልተገኘ ለውጥ ዘበት ሆኖ እንደሚቀር መተንበይም ይቻላል። ትከሻ ለትከሻ ወንድና ሴቱ ተባብሮ ካልታገለ የሚፈለገው መሰረታዊ ለውጥ የሚመጣ አይሆንም። እናቱን እህቱን ያላከበረ ደግሞ የሐቀኛ ለውጥ አቀንቃኝ አምጪ ሊሆንም አይችልም። የሴቶች መብት ሙሉ በሙሉ ይከበር። እናት እህቶቻችን የትግሉ ምሰሶ ይሆኑ። ዘረኝነት ይውደም። የሴቶች ቆናም ያብቃ። የነጣይቱ ብጡልና የሴት ታጋዮች አርአያነት ደምቆ ይዘከር። ድል ለኢትዮጵያና ኢትዮጵያዊነት።
በምዕራብ አርሲ ዞን ነሰቦ ወረዳ ታጣቂዎች ባደረሱት ጥቃት በትንሹ 13 ሰዎች ተገደሉ። ምዕራብ አርሲ ዞን ነሰቦ ወረዳ ታጣቂዎች ባደረሱት ጥቃት በትንሹ 13 ሰዎች መገደላቸው ታውቋል። ወረዳው ቦጭሳ በተባለ ቀበሌ ውስጥ የተፈጸመው ጥቃት በኦዴድ ኦነግ ታጣቂዎች የተፈጸመ ሲሆን በደረሰው ጥቃት ከሞቱት ውስጥ አብዛኞቹ አርሶ አደሮች ናቸው። ግድያው የተፈጸመው ለስብሰባት ፈልጋላችሁ በሚል በአገዛዝ ጥሪ ከተደረገላቸው በኋላ መሆኑን ነዋሪዎቹ ተናግረዋል። አርሶ አደሮቹ በተሰበሰቡበት ከተለያዩ አቅጣጫዎች በተከፈተው ተኩስ ሰዎች ወዲያውኑ መሞታቸው ታውቋል። የተቀሩት 10 ሰዎች ደግሞ በመሸሽ ላይ እንዳሉ በጥይት ተመተው ወድቀዋል። በጥቃቱ በጥይት ተመተው የቆሰሉ በርካታ ሰዎች ሲዳማ ውስጥ ወደሚገኙ አጓራባች የጭሬ ወረዳ ጤና ጣቢያ ተወስደዋል። ቀላል አካል ጉዳት የደረሰባቸው 28 ተጎጆች ህክምና የተደረገላቸው ሲሆን 11 ሰዎች ደግሞ ለተጨማሪ ህክምና ወደ ሐዋሳ ከተማና ቦና ወረዳ ሆስፒታሎች ተልከዋል። የጥቃቱ መንስኤም በአካባቢው የሚኖረው የሲዳማ ተወላጅ የሆኑ አርሶ አደሮችን አካባቢውን ለቃችሁ ውጡ በሚል ምክንያት መሆኑን የአካባቢው ነዋሪዎች አስረድተዋል። በኢትዮጵያ ባለፉት 2 ዓመታት ህጉ ከሚፈቅደው 10 አርባ ፈነገጠ ሁኔታ 63 ጋዜጠኞች ታስረዋል። 63 ጋዜጠኞች ከህግ ፍርዓት ሂደቶች በአገዛዙ ታፍነው ከመታሰራቸው ባሻገር 2 ጋዜጠኞች ደግሞ መገደላቸው በጥናት ተረጋግጧል። ጋዜጠኞች ከህግ አግባብ ውጪ ታፍነው መታሰራቸው ከታሰሩ በኋላም ያሉበት ሳይታወቅ ቆይተው መለቀቃቸው አሳሳቢ ጉዳይ ሆኖ ቆይቷል። ችግር ሲደርስባቸው ለመሟገት ያመች ዘንድ ጋዜጠኞች ማህበራትን እንዲቀላቀሉም ተጠይቋል። ከዚህም ባሻገር በተለይም ወለጋ ካለፉት 4 ዓመታት ጀምሮ የሚፈጸመውን የንጹሃን ዜጎች ሞት ጋዜጠኞች በአካል ተገኝተው አለመዘገባቸው በጋዜጠኞች ማህበር ቅሬታ አስነስተዋል። በወለጋ ንጹሃን ዜጎች ላይ የሚፈጸመውን ሞት ለመዘገብ ጋዜጠኞች ግፊት አለማድረጋቸው ከተጠያቂነትና ወቀሳ አያድንም። ጋዜጠኞች በወለጋ ያለውን የንጹሃን ሰዎች ሞትና መፈናቀል በአካል ተገኝተው እንዲዘግቡ ማህበሩ ለምን ሁኔታዎችን እንዳላመቻቸ ለቀረበላቸው ጥያቄ በሚገኘው አጋጣሚ ሁሉ ለሚመለከታቸው አካላት ከመናገር ለጋዜጠኞችም ከማሳሰብ እንዳልተቆጠበም ገልጿል። በመርሃ ግብሩ የተገኙ ኢትዮጵያውያን ጋዜጠኞች ፖሊስ ጋዜጠኞችን በመውሰድ ከህግ አግባብ ውጭ የሚፈጸመውን ድርጊት መንግስት እንዲያስቆም ጠይቀዋል። ጋዜጠኞች የጋዜጠኞችን ማህበር የማይቀላቀሉት ማህበሩ ጥቅማ ጥቅም የሌለው በሚል ምክንያት መሆኑ የተነሳ ሲሆን ይህ እሳቤ መቀረፍ እንዳለበት ተነግሯል። ከ22 በላይ የጋዜጠኞች ማህበራት ቢኖሩም በኢትዮጵያ 65 በመቶ የሚሆኑት ጋዜጠኞች የተለያየው የጋዜጠኝነት ማህበር እንዳልተቀላቀሉ የማዕከሉ ጥናት ቢረጋገጥም እንኳን አገዛዙን ከነግብር አበሮቹ ለመታገልና ውስጥ ላይ የተሰሩ ያሉ ሴራዎችን ለማጋለጥ የንጹሃንን ሞት እና አፈና እንግልት እንዲሁም መፈናቀል በይፋ ለማውጣት ያመች ዘንድ ከማህበራት ተቀላቅለው እቁና አግኝተው በጃለክ መንቀሳቀስ እንዳለባቸውም ማስተያየት ሰጥቷል። አዲስ አበባ ዙሪያ በተለምዶ 22 ማዞሪያ ተብሎ በሚጠራው አካባቢ የቤቶች ፈረሳ እንደቀጠለ ነው። ዛሬ ካቲት 29 2015 ዓ.ም ተመረጠ ከማለዳው ጀምሮ በተካሄደው የቤቶች ፈረሳ ከ400 በላይ ቤቶች ፈርሰዋል። የአማራ ተወላጆችን መሰረት ያደረገው የቤቶች ፈረሳ አሁን የጉራጌ ተወላጆችንም ማካተቱን አረጋግጠናል። በአንድ ሳምንት ብቻ በሺዎች የሚቆጠሩ የአማራ ተወላጆችን ቤት አልባ ያደረገ የሚገኘው የኦሬድ አገዛዝ አሁንም ድረስ ይህንኑ ግፍና በደል አጠናክሮ ቀጥሏል። የካቲት 28 2015 ዓ.ም ከ400 በላይ የሚሆኑ ቤቶች ቀለም የቀባው አፍራሽ ግብረ ኃይሉ ዛሬ የካቲት 29 2015 ዓ.ም ከማለዳው ጀምሮ ከ400 በላይ ቤቶችን አፍርሷል። በዚህም የተነሳ በዛሬው ዕለት ብቻ በርካታ አባወራዎችና እማወራዎች ከነ ልጆቻቸው ጎዳና ላይ መውደቃቸው ታውቋል። በሀገራችን የተለያዩ አካባቢዎች ከባድ ድርቅ በከፍተኛ ሁኔታ በመከሰቱ ዜጎቻችን ቢጎዳም ትኩረት የሚሰጥ አካል ግን እንደሌለ ተረጋግጧል። እንስሳት እንደቅጠል ረግፈዋል፣ አሁንም እየረገፉ ነው። ዜጎች በምግብ እጥረት ለተለያዩ የጤና ችግሮች ተጋልጠዋል። በሶማሌ ባለፉት 3 ዓመታት በቂ ዝናብ ባለመጣሉ በተለይ ደግሞ በዳዋ፣ አፍዴራና ሊበን ዞኖች ከባድ ድርቅ ተከስቷል። በሺዎች የሚቆጠሩ ሰዎች ከቀያቸው ተፈናቅለዋል። በመቶ ሺዎች የሚቆጠሩ ደግሞ የቤት እንስሳት ሞተዋል። በዳዋ ዞን በ92 መጠለያ ጣቢያዎች ከ52000 በላይ ተፈናቃይ የቤተሰብ አባላትም ተጠልለው ይገኛሉ። በዳዋ ዞን ብቻ ግመል፣ ከብትና ፍየልን ጨምሮ ወደ 334000 እንስሳት ሞተዋል። 420000 በላይ እንስሳት ደግሞ ወደ ሞት እየተቃረቡ ናቸው። በደቡብ ኦሞ ዞን 6 ወረዳዎች ከ15000 በላይ ከብቶች መሞታቸው ተገለጸ። በደቡብ ኦሞ ዞን 6 ወረዳዎች ለከተከታታይ 5 ወቅት ዝናብ ባለመጣሉ ከ338000 ሰዎች በላይ ለከባድ የምግብ እጦት ተጋልጠዋል። የእርዳታ ስርጭቱም በታህሳስ ወር ለአጭር ጊዜ ከቀረበ በኋላ ተቋርጧል። በድርቁ ምክንያት 2 ሚሊዮን ከብቶች ለከፍተኛ የውሃና የመኖ እጥረት የተጋለጡ ሲሆን እስካሁን ከ15000 በላይ ከብቶች መሞታቸው ተጠቁሟል። የሚዲያ ትኩረት ማጣት ካልሆነ በስተቀር እዚህ ያለው ችግር ወረና ከደረሰው የከፋ እንደሆነም ጠቁሟል። ለችግሩ ዋነኛ መንስኤ ለአምስት ተከታታይ ወቅቶች የዝናብ አለመጣል አንዱ ነውና፣ በተለይ ደግሞ ከደቡብ ኦሞ ዞን አሌ ወረዳ ተነስቶ ቦረናን፣ ኮንሶን፣ ሐመርን ሌሎች አካባቢዎችንም የሚያዳርሰው ትልቁ የወይጦ ወንዝ ሙሉ በሙሉ በድርቅ ጥልቁ ተቆርጧል። ድርቅ በተደጋጋሚ እየመጣ ይሄድ ነበር። አሁን ግን ሁሉም የተፈጥሮ የውሃ ምንጮች ጠፍተዋል። የደቡብ ኦሞ ህዝብ ቁጥሩ ወደ 1 ሚሊዮን የሚጠጋ ሲሆን 70% የሚኖረው ግን አሁን በድርቅ በተጠቁ 6 ወረዳዎች ውስጥ ነው። ችግሩ በዚህ ከቀጠለም የዞኑ ህዝብ ሙሉ በሙሉ ትልቅ አደጋ ውስጥ እንደሚወድቅ ታውቋል። ለተረጂዎች የሚቀርብ የምግብ እርዳታን በተመለከተም ከፍተኛ የአቅርቦት ችግር መኖሩንና መንግስት ትኩረት እንዳልሰጠው ይልቁንም ዙሮ እንዳላያቸውም ቅሬታቸውን እያቀረቡ ይገኛል። በፍቼ ከተማ ለአንድ ሳምንት የኤሌክትሪክ አገልግሎት በመቋረጡ ህዝቡ በመሬት ላይ ነው። በፍቼ ከተማ ለአንድ ሳምንት ያህል የኤሌክትሪክ አገልግሎት መቋረጡን ተከትሎ ነዋሪዎቹ ከፍተኛ ችግር ላይ እንደሚገኙ አስታውቀዋል። የኤሌክትሪክ አገልግሎቱ የተቋረጠበት አካባቢ ከፍተኛ የህዝብ እንቅስቃሴ የሚበዛበት መሆኑና የዕለት ከዕለት ኑሯቸውን የሚያከናውኑበት ስፍራ መሆኑን ተከትሎ እነዚህ ነዋሪዎች ለከፍተኛ ችግር መዳረጋቸውን ጠቁመዋል። አገልግሎቱ መቋረጡን ተከትሎ የሥራ ተቋማት አገልግሎት መስጠት ያቆሙ ሲሆን አሁንም ችግሩን ለመቅረፍ ጥረት ያደረገ አካል እንደሌለና ህዝቡም በከፍተኛ ምሬት ውስጥ እንደሚገኝ ለማወቅ ችለናል። የዕለቱ ዜና በዚያ በቃ።
የምስጋና ቃላት ስለነሰኝ እንዲህ ድረሽ አንቺን እናቴ።
ሴት ነኝ። እስላምም ሁን ክርስቲያን፣ ታዛዥም ሁን ባለስልጣን፣ ሳድቃንም ሁን ኃጢአተኛ፣ የጦር መሪ ፈራጅ ዳኛ፣ ምሁርም ሁን ተመራማሪ፣ አራሽ ገበሬ የፋብሪካ ሰሪ፣ ንጉስም ሁን ፕሬዝዳንት የአገር መሪ፣ መንገድ ጠራጊም ሁን ወርቅ አንጣሪ፣ የነጻነት ታጋይ የመብት ተከራካሪ። አው እኔ ነኝ ሴቲቱ፣ ቀጥ ብለህ እንድትሄድ የፈጠርኩልህ የጀርባህን አከርካሪ። አው እኔ ነኝ አረገሽ ስባል ከደስታ በስተቀር ለደቂቃ ያላዘንኩ፣ ሞቅ ካለው ጓዳ ለዘጠኝ ወር የተሸከምኩ። ወደዚህ ዓለም ብቅ ስትል የመጀመሪያ ልቅሶውን በሰቀቀን የተካፈልኩ። አው እኔ ነኝ ሴቲት የዚች ዓለም ቅመም የሁሉም መድኃኒት፣ የአልበርት አይንስታይን ሊዮናርዶ ዳቪንቺ አውሮፕላኑን የፈጠሩ ሁለት ወንድማማች፣ የሼክስፒርና የሎረት ጸጋዬ እቁ ባለቅኔ፣ ያንን ሐማቱማ ኃይሉ ጎመራውን የፈጠርኩኝ እኔ። አው እኔ ነኝ ሴቲት ፍርሃት ያልወጠረኝ የነጻነት ታጋይ የህዝቡ ወታደር፣ ጥላ መከለያ ዋልታና ማገር። እኔ ለመሆኔ የሰው ዘሮች እናት አትሻም ምርምር አትፈልግም ጥናት። አውኔ ነኝ ሴቲት ወላጅ የሚያበራሽ የነትርሲት፣ የጸጋ የደብተራው የጋይም የገለብ ደፍላ፣ የማርቲን ሉተር ኪንግ የማልከም ኤክስ የማንዴላ፣ የምርሳው ካሳ የሚኒሊክ እናም የጣይቱ፣ የበላይ ዘለቀ የባልቻባ ነፍሶ ወላጅ ነኝ ሴቲቱ። ስንት ጀብዱ ሰርተው ስማቸው ያልተነሳ በቅኝ ጊዜዎች ላይ ያኖሩ ጠባሳ፣ ባለ ታሪኮቹ የኢትዮጵያ አርበኞች ካላወቅ ተረዳ ናቸው የኔ ልጆች። እናም አታውቅም እንዳው ልንገር የመተንፈሻ ሳምባ የደም ስር የነጻነት ምልክት የክብር። አሁን እኔ ሴቲት አገር ስለዚህም ክብር ይኖር። አው ሴት ነኝ
ወሰን ኩይድ ተራሽ ብዬ አይድዬ Wow.
በትሽ ረግቶ ላይ አስተላሽው ክፉና ደጉ እያየሽው
ከ1997 ዓመተ ምህረት በኋላ ወደ ፖለቲካው ዓለም ገባው ያለ አንድ ምሁር ፍየል ከመድረሱ አይነት ሆኖበት የኢትዮጵያ ሴቶች ትግል አያውቁም በሚል የኢራንን ሴቶች በማድነቅ ጽፎ ነበር። የኢትዮጵያ ሴቶች የሀገር ግንባታው ጀርባ አጥንት ሆነው መገኘታቸውን የማያውቀን ሆኖ ነው ማለት ይቻላል። በታሪክ ምዝገባ ተዋበች ቢባል ሌሎቹ ባይነሱም ማንም ሳያውቃቸው ሊያልፍ አልቻለም። ታይቱ ስንል ስንቷ ሴት ለሀገር ነጻነት ደጀን ግንባር ቀደምም ሆና እንደታገለች ታሪካችን ይነግረናል። ሸዋ ረገድ ብንልም አያሌ ሌሎች ሴቶችም የሞሶሎኒን ወራሪ ጦር ብረት አንስተው ደጀን ሆነው ታግለው መስዋዕትነትን ከፍለዋል። ወጣት ተራማሽ ሴቶች ለየካቲት አብዮቱ ፍንዳታም ክብሪት ሆነው በአብዮቱም በሚገባ ተሳትፈው የአብዮቱ ድልም በመኮንኖች ሲቀማ በኢሃፓ ዙሪያ ተደራጅተው በቆራጥነት በመታገል አኩሪ ታሪክን በከተማም በገጠርም አስነስተዋል። ለመሆኑ የኢትዮጵያ ሴቶች አልታገሉበት ጊዜ ነበርን? በኢትዮጵያ የሴቶች ቆና ነበር አሁንም አለ። ከዛሬ 42 ዓመት በፊት የፋቅነቱ ተውቆና የሴቶች ትግል የአብዮታዊ ትግል አካልነቱ ተቀባይነት አግኝቶ ትግሉ ቢጀምርም ሴቶች እንደ ሴትነታቸው የሚደርስባቸው በደል ድርብ ድርብርብ ነው መባሉ ዛሬ ጫና ተፈጥቶት መነሳት መታወስ ያለበት ሆኖ ይገኛል። ባህል ሃይማኖት በሚል ሴቶች ላይ ሲደርስ የነበረው በደል ዛሬ በተለይም ጽንፈኝነት በተፈነበት ወቅት ብዙ ተባብሶ ይገኛል። ዛሬ ታሪክን ከመለስና ከወደኋላ ጉዞ ወደፊት መገስገስ ማለት የሚቀና ሆኖ ቢገኝም ሴቶች አልተጨቆኑም። መጨቆናቸውም የተፈጥሮና የሚጠበቅ ነው። ሴት ዝቅተኛና ደካማናት የሚሉትና ተፍነው የነበሩት አቋሞች ዛሬም የተወገዱ እንዳልሆነ ይታወቃል። ተራማጁ ክፍል ከየካቲት 66 በፊት የሴቶች ጥያቄ ብሎ ቢነሳና ይህን መሰረታዊ መፈክር ሲያሰማ ተቀባይነቱ ብዙ አልነበረም። የሴቶችን መብት መርገጡ፣ እኩልነትን መካዱ፣ ትምህርትን መንፈጉ፣ ወንዶች በታች ማድረጉ፣ ለድብደባ ማጋለጡ እድሜያቸው ሳይፈቅድ መዳሩ የሰውነታቸው ተቆጣጣሪ መሆናቸውን መከከሉ ወዘተ ሳፍነው የነበረ ነው። ሴቶች ለራሳቸው ለዚህ ትግል ግንባር ቀደም ለመሆን በመጀመሪያ ቢያዳግታቸውም ቀስ በቀስ መብታችን ይከበር እና ትዕግስቱን ያላከበረ ራሱንም አያከብርም ብለው ግንባር ቀደም ሚናን መያዝ ችለዋል። ተራማጁ እንቅስቃሴም ሴቶች አጠቃላይ ትግሉ አካል ቢሆኑም በራሳቸው ደረጃ በሴትነታቸው መደራጀት አስፈላጊ መሆኑን በመገንዘብ የሴቶች ስብስቦችና የጥናት ክበቦች በተለይ ሁኔታው በሀገር ቤት በይፋ ስላልተፈቀደ በውጭ ሀገር እንዲመሰረቱ ተደርጓል። ወንዶች የሴቶች ጠላቶች ናቸው በሚል የተሳሳተ መርህ ዙሪያ መደራጀት የሚለውን አቋም ሁሉም ባይቀበሉትም ወንዶች አብዮታዊ ተባሉ አድሃሪ በሴቶች ጥያቄ ላይ ተመሳሳይ የወንድ ትምክተኛ አቋም ሊኖራቸው እንደሚችል ተሰምሮበት ነበር። ይህ ትምክት በቤተሰብም ሆነ በህብረተሰቡ ደረጃ በትምህርት በስራም ወዘተ የተከሰተ ነበር። ሴቶች እንደ ወንዱ የአገዛዝ ጭቆና ሰለባ ቢሆኑም በተለይ በሴትነታቸው ደግሞ ከወንዶች ልዩ በደልና ጭቆና ሲደርስባቸው እንደነበረና አሁንም እየደረሰባቸው እንደሆነ የሚካድ አይደለም የምናየው ነው። ድርብ ጭቆና የተባለው ለዚህ ነው። ሴቶችን ለማደራጀትና ለመታገል ወጣትና ተራማጅ ሴቶች ያደረጉት ጥረት በየካቲት 66 ፍሬ አፍርቶ ሴቶች በዚህ አብዮት ደማቅ ተሳትፎ በማድረግ ትግሉን ጥልቀት ሰጥተውታል። ፋሽስቱ ደርግም ህዝብን ማፈን ሲጀምር ሴቶች ከጭቁኖች ጎን ቆመው ኢህአፓን አቅፈውና ደግፈው በከተማም በገጠርም ቆራት ትግል አካሂደው መስዋዕትነትን ከፍለዋል። የቀይ ሽብር ብዙ ሺህ ሰለባዎች ሴቶች ነበሩ። በገጠርም በሚታገለው ሰራዊት ታቅፈው ታሪክ የማይረሳ ጽኑ ትግል አካሂደዋል። ይህ ሁሉ በታሪክ ተመዝግቦ ያለ ነው። ተነሽ ኢትዮጵያዊ ሲባል በስፋት ኢትዮጵያውያን ተነስተው ሀገር ወዳድነታቸውን ቆራጥነታቸውን አስመስክረዋል። የዛሬው ተነሽ ኢትዮጵያዊ ጥሪን ሰሚና አዳማጭ እንደሚኖረው ምንም ጥርጣሬ የለውም። ጭቆናው ዛሬም ቢከፋ ሴቶቹ ከትግሉ አውድማ አራቁም። ሴቶች ግማሽ ሰማይን በትከሻቸው ያቆሙናቸው የሚል አነጋገር አለ። ለሴቶች ተሳትፎም ህዝባዊ ትግል አይሳካም ተብሏል። በዚያው ደረጃ ግን ነፃ አውጪ ወይም አብዮታዊ እንቅስቃሴ ነን ብለው ለስልጣን ሲበቁ የኤርትራው ሻቢያ፣ የአልጄሪያው ኤኒፌል ሴቶችን ከመድረስ ገለል አድርጎ የወንድ ትምክህትን የሚያንጸባርቅ አገዛዝ መስርተዋል። ወያኔም ከዚህ የተለየ አላደረገም። በፈረንሳይ መንግስት ሚኒስቴሮች እኩል በኩል ሴቶችና ወንዶች ሚኒስቴሮች ሲኖሩ በነ ወያኔ አሉ የሚባሉት በጣት የሚቆጠሩ ሴቶች የነ ስብሐት ነጋን እህት ጨምሮ ሚዛናቸው ገለባ ነው። የሚያሳዝነው ደግሞ በተቃዋሚ መስክ ፖለቲካ የወንዶች ክበብ ሆኖ የሴቶች ተሳትፎና ሚና ደግሞ መገኘቱ ነው። የተቃዋሚውንና የህዝብ ትግል በማዳከም ደረጃ ወያኔን ባዕዳንም የሚጫወቱት ሚና የሴቶችንም ተሳትፎ ከማጫጫት አንጻር ከፍተኛ ሚና አለው። ወያኔ ወጣቶች ወደ ትግል እንዳይገቡ የዘረጋው ወጥመድ የአደገኛ እጾች ልምምድ መስፋፋት፣ ዝሙትና የመሳሰሉት ግንባር ቀደም ሚና ሊኖራቸው የሚገባውን ሴቶች ከጥቅም ውጪ አድርጓል። ሴቶችና ፖለቲካ ውሃና ዘይት ናቸውንም ለማስፈን ዘመቻው ገና አላባራም። ትምክህተኛው ወያኔ ግን የሴቶችን መብት በሰፊው ረግጦ በደል እየፈጸመ መሆኑን መካድ የሚቻል አይደለም። የሴቶች ተሳትፎ ወሳኝነቱ ቁጥራቸው የሚሰርጽ ነው። በኢትዮጵያ ወጣቱ ከህዝብ አብዛኛው ሲሆን ከነዚህም ብዙዎቹ ሴቶች ናቸው። እናት እህት የሌለው ወታደር የለም እንደሚባለው ሴቶች ከተደራጁ የጠላትን መሰረት ለማፍረስ አይነተኛ መሳሪያ ናቸው፣ ችሎታም አላቸው። የሴቶች ጥያቄ የትግሉ አካል ነው ሲባል ጭቆናው ያው መደባዊም ጾታዊ መሆኑን ለማቅረብ ነው። ሴት የወንድ ተገዥና ባሪያ ናት የሚለውን አድሃሪ አቋም በባህልና በሃይማኖት ሸፍኖ ማቅረብ ጊዜ ያለፈበትና አሁን ሊያንሰራራ ቢሞክርም መወገዝ ያለበት ነው። የእና አይሴስን አቋም ሆነ የአክራሪ ክርስቲያኖች አቋም ትክክል አይደለም። ሁሉም ሰው እኩል ነው የሚለውን ካልተጻረርን፣ ዘረኝነት የተፈጠረ ነው ብለን ካላመንን ሴት የእኩልነት መብት ተፈጥሮን ነፍቋታል የሚለውን መቼም ቢሆን መቼ ልንቀበለው የሚችል አይሆንም። ለዚህም ነው ተራማጁ ኃይል ገና ከጥንቱ የሴቶች መብት ካልተከበረ ደም ስርየትን ዘበት ነው ሲል የተዋደቀው። በዚህ መንፈስ ነው የኢሃፓ የፖለቲካ መርሃ ግብር በወንዶችና በሴቶች መካከል የእኩልነትን መብት ማስከበር አንድ ግባችን ነው ሲል ከ1964 ዓ.ም. ጀምሮ ያሳሰረው። በዝርዝር ለማቅረብ የሚያዝያ 6/1998 መርሃ ግብር አንቀጽ 11 ስንመለከት በፖለቲካ፣ በኢኮኖሚ፣ በማህበራዊ ኑሮና በባህል፣ በትምህርት፣ በጤና አገልግሎት ወዘተ በወንዶችና ሴቶች መካከል እኩልነት እንዲኖር ማድረግ፣ በተመሳሳይ ስራ እኩል ክፍያን ማረጋገጥ፣ የሴቶችን በማህበራዊ መደራጀት መብት ማስከበር፣ ለማህበረሰብ እድገትና ነጻነት የሚስማሙ የጋብቻና የቤተሰብ ግንኙነት ህጎችን ማውጣት፣ በዚሁ ህግ በሚወሰነው መሰረት ለአቅመ ሔዋን እድሜ ያልደረሱ እንዳያገቡ ማገድ፣ ሴቶች ወሊድን ለመቆጣጠር ያላቸውን መብት ማስከበር፣ ሴተኛ አዳሪነትን ለማስቀረት ለሴተኛ አዳሪነት መስፋፋት የሆኑትን ሁኔታዎች ለማስወገድ መጣር፣ ለሴተኛ አዳሪዎች ትምህርትና ስራን ለመስጠት መጣር፣ በኢትዮጵያ ገጠሮች ውስጥ የሴቶችን ህይወት ለማሻሻል አስፈላጊ የሆኑትን የመጠጥ ውሃ ቧንቧዎችን ወይንም ጉድጓዶችንና የውሃ ቦዮችን፣ የወፍጮ ተከላዎችንና የማገዶ አቅርቦቶችን ቅድሚያ መስጠት፣ የሴቶች መብት መከበሩን ማረጋገጥ። ኢሃፓ ይህን ሲል መሰረታዊውን የስርዓት ለውጥ አስቀድሞና ሴቶችን በሀገራቸው ፖለቲካና ኑሮ ላይ ሚናቸው ተከብሮ መገኘቱን ቅድሚያ ሰጥቶ ነበር ነው። ሴቶች የሚጨቆኑበት ሀገር ነፃ ነኝ ዲሞክራሲያዊ ነኝ ሊል ፈጽሞ አይችልም አይደለም። የአሁኑ ጸረ ወያኔ ትግል ሴቶችን በማነሳሳት በማደራጀትና በትግል በማሰለፍ ላይ ሊመሰረት ይገባዋል። የሴቶች ጥያቄ ስንልም ዛሬም እንደ ትናንቱ የጥቂት ከበርቴና ምርጥ ሴቶችን ጥያቄ በሚል ሳይሆን ሚሊዮኖቹን ሴቶችን የሚመለከተውን የሚነካውን ለማለት መሆኑ መዘንጋት የለበትም። ትንክህትን የማሸነፍ ትግሉ ረጅም ጊዜ የሚፈጅ ቢሆንም መጀመር ያለበት ግን ትላንት ካልሆነ ዛሬ ነው። ትግላችን ይፋፋል።
የሴቶችን መብት ማስከበር የሁሉም ኃላፊነትና ግዴታ ነው። የካቲት 9 ቀን 2008 ዓ.ም. ለማንኛውም የዓለም አቀፍ ሴቶችን ቀን ታሪክ በጥሞና ለተመለከተ ቅን ሐሳብ ዜጋ ባለፉት 100 ዓመታት በዚህ በኩል የተደረጉት እንቅስቃሴዎች ለማህበራዊና ፖለቲካዊ ፍትህ መገኘት የተደረጉት ትግሎች መሆኑን ይገነዘባል። ይህ የሴቶች ቀን የሚል ስያሜን አግኝቶ የካቲት 9 ቀን ወይም ማርች 8 በየዓመቱ በመላው ዓለም የሚከበረው በመላው ዓለም ለሚገኙ ሴቶች ሁሉ የተሻለ የሥራና የኑሮ ሁኔታ የመብት መከበር ወዘተ እንዲኖር ዓላማ ያደረገን ትግል ለማስከበር የተወሰነ ቀን ሲሆን የኢትዮጵያ ሴቶችም የጥታ አምሳያቸው የሆኑትን ያለም ሴቶች አካል ናቸውና ያንድነታቸው መገለጫ ነውና አመት መስሎ በታያቸው ሁኔታ በየቦታው የሚያከብሩት መሆኑን ግልጽ ነው። እንዲሁም ይህ ቀን ስር ነቀል የሆነ ለውጥ ለማምጣት ሴቶች ያደረጉትን እንቅስቃሴና እንዲሁም ባህልና ጥረታቸውን ለማስታወስና በተለይም ደግሞ ለዚሁ ዓላማ ሲሉ የተሰውቱን ጀግና ሴቶቻችንና ታሪካቸውን ለመዘከሪያ ነው። ባለፉት 100 ዓመታት ለጾታ እኩልነት ለሴቶች ነጻነት መጎናጸፍና መብት መከበር ለተደረገውና አሁንም እየተደረገ ያለውን ትግል ለማስታወስ 100ኛ ዓመቱ ባለፈው ዓመት ተከብሮ እንደነበር ይታወሳል። አሁንም ደግሞ 101ኛ ዓመቱ በተለያዩ ዓለም አቀፍ መድረኮች አማካኝነት እየተከበረ ይገኛል። በነዚህ 100 ዓመታት በተወሰኑ የዓለም አካባቢዎች በትግል የተገኙ ድሎች ቢኖሩም አሁንም ገና ያልተሟሉ ቀጣይና ያላሰለሰ ትግል የሚጠይቁ የሴቶችንም በጋራ በአንድነት በመቆምና የወንዱንም ከፍተኛ አጋርነት የሚሹ በርካታ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ጥያቄዎች እንዳሉ ግልጽ ነው። አንዳንድ አካባቢ ደግሞ ባለንበት በ21ኛው ምዕተ ዓመት በሴቶች ላይ የደረሰ ያለው በደልና ጭቆና የከፋና ሀዘን የተሞላበት ከመሆኑም በላይ ኑሯቸው አሰቃቂና አስከፊ መሆኑ በቃላት የሚገለጽ አይደለም። ዓለም አቀፍ የሴቶች ቀንን ማክበር ለነዚህ ክፍሎች ጥብቅና መቆምን መግለጽና ሁኔታቸውን ለሰላምና ፍትህ ወዳድ ኃይሉ ማሳወቅን የሚያጠቃልል ነው። በተለይም በተለያዩ ሀገራት እንደሚታየው በስንት ትግልና ጥረት የተገኙ ድሎች ሁሌም ጥበቃና እንክብካቤ ካልተደረገላቸው እምነትንና ባህልን ሽፋን ወይም መሰረት በማድረግ የሚቀለበሱ መሆናቸው ደግሞ የሚታይ ነው። ምስራቅ አውሮፓ ለዚህ መልካም ምሳሌ ነው። በሰሜን አፍሪካና በሌሎች አረብ ሀገራት አምባገነን አገዛዝና መሪዎችን ለመጣል በተደረገው ትግል የሴቶች ተሳትፎ የከፈሉትን መስዋዕትነት ከፍተኛ ቢሆንም የትግላቸውን ፍሬ ለመቋደስ የተቸገሩበት ምክንያት የዚህ የቅልበታ ነጠብራቅ በመሆኑ ነው። የካቲት 29 ቀን ወይም ማርች 8 ዓለም አቀፋዊነትን እየተላበሰ የሚገኘው በዓለም አቀፍ ደረጃ የተቋቋሙ በርካታ ህዝባዊ ድርጅቶች የሚያከብሩት በመሆኑ ብቻ ሳይሆን የተባበሩት መንግስታት ድርጅት ለጉዳዩ በሰጠው ትኩረት በ1977 ዓመተ ምህረት ባደረገው ጠቅላላ ስብሰባው በአመት አንድ ቀን የሴቶች መብትና የሰላም ቀን በተሰኘ መርሃ መፈክር ተከብሮ እንዲውል በመወሰኑም ጥምር ነው። በሀገራችን በኢትዮጵያም ያትውልድ ተብሎ የሚጠራው ተናባይ ዜጋ ትውልድ የኢትዮጵያ ሴቶችን አስከፊ ሁኔታ አንስቶ መወያየት ከጀመረበት ጊዜ አንስቶ ወቅቱ በፈቀደው ደረጃ ሴቶች የራሳቸውን ነጻ ድርጅት እንዲመሰርቱና ለመብታቸውም እንዲታገሉ ቀላል የማይባሉ ጥረቶች ማድረጉ ታሪክ የመዘገበው ነው። የዚህ ትውልድ ነጸብራቅ የሆነው ኢህአፓም ከተመሰረተበት ከዛሬ 44 ዓመት ጀምሮ እንቅስቃሴዎቹን ባካሄደባቸው አካባቢዎች ሁሉ ለሴቶች መጠቆን አስተዋጽኦ እያበረከቱ ያሉ ጎጂ ልማዶችን፣ ወጎችን፣ ባህሎችን፣ አመለካከቶችን፣ አነጋገሮች እንዲወገዱ በማስተማር ያደረጋቸው ስራዎች በዚህ የተካፈለው ህዝብ ራሱ ምስክር ነው። መብታቸውንም በማስከበር ብቻ ሳይሆን በራሳቸው ተደራጅተው እንዲንቀሳቀሱ በማድረግ በተለያዩ የድርጅቱ ተቋማት ውስጥም የአመራር ኃላፊነት ተረክበው ለህብረተሰቡ ነጻነት መጎናጸፍና ዲሞክራሲያዊ መብት መከበር የበኩላቸውን አስተዋጽኦ እንዲያበረክቱ ያደረጋቸው ጥረቶችና ያስገኛቸው ውጤቶች ለሌሎች አርአያ የሚሆኑ ከቶ የሚረሱ የማይችሉ የትግሉ ታሪክ ናቸው። ተራማጅነን እያለ ይመጣልደቅ የነበረው የደርግ ሆነ ያሁኑ ዘረኛ አምባገነን የወያኔ አገዛዝ ህገ መንግስታችን በሚሉት ሰነዳቸው ላይ ስለ ሴቶች መብትና ነጻነት የሚገልጹ አንቀጾችን ሸንቁረው መጠነ ሰፊ ፕሮፓጋንዳ ቢነዙም በባዳም ጥቂት እርጥባን እየተደገፉ እዚህም እዚያም ከሚንቀሳቀሱት ህዝባዊ ድርጅቶች በስተቀር በሙሉ ልብ ኃላፊነትና ግዴታ ተሰምቷቸው በተጨባጭ የሴቶችን መብት ያስከበሩበት ሁኔታ የለም። የወያኔ አገዛዝ ነጋጠባ በየአደባባዩ በየመስሪያ ቤቶች መፈክር በመስቀል ህዝብን ከማስቸገር ከማስጨነቅ በላይ እንዳልሄደ ድርጊቶቹ የሚያንቀልጡት ናቸው። ለጾታ እኩልነት ተቆርቋሪ ነኝ እያለ ለጆሮ የሰለቸ ፕሮፓጋንዳ ቢነጋም በአገዛዙ በኩል ለሴቶች የተሰጠው ትኩረት እጅግ ዝቅተኛ በመሆኑ ሴቶች ከወንዱ ጋር ሲነጻጸር በሁሉም መስክ ያላቸው ተሳትፎ እጅግ ወደኋላ የቀረ ነው። በመሆኑም ዛሬ ብዙዋን ሴቶች ከየመድረጉ ተገልለውና ተጨቁነው መገኘታቸው፣ አንዳንድ ሴቶች በሚኒስትርነት በዳይሬክተርነት ማዕረግ መሾማቸው የጾታ እኩልነትን የሚገልጽ ባለመሆኑ ጽፋቸውን ተንተርሶ በገጠርም ሆነ በከተማ ኗሪ በሆምሴቶች የሚደርሰው በደል መባባሱ የሚያረጋግጠው አንድ ነገር ቢኖር ይህንን ተጨባጭ ሁኔታ ነው። የኢትዮጵያ ሴቶች በሁሉም ዜጋ ላይ በአጠቃላይ በሚፈጸመው የጋራ ጥቃት ባሻገር በሴትነታቸው ብቻ የሚደርስባቸው ድርብ ጥቃት ጥርሶኑ ለማስወገድ ቀርቶ በአግባቡ እንኳን ለመቀነስ አልተቻለም። አሁንም ድረስ የጾታ እኩልነት በተግባር በሚገባ አልተረጋገጠም። በጣም ጥቂት የሆኑ ሴቶች በራሳቸው ጥረት የሥራ ዕድል አግኝተው ለመቀጠር ቢችሉም ለተመሳሳይ ሥራ እኩል የደሞዝ ክፍያ አያገኙም። በትዳር የተጎዳኙ ሁለቱም የሥራ ዕድል አግኝተው የሚሰሩ እንኳን ቢሆን የቤተሰብ ኃላፊነቱ በሴቶች ትከሻ ላይ በመሆኑ ሕፃን ልጆቻቸውን ተከባክቦ ማሳደግ፣ አቅም የሚያነሳቸውን በእርጅና ምክንያት ጉልበት እያጡ የሚሄዱ ወላጆቻቸውን ጭምር ማሰባሰብና መንከባከብ በዋናነት በሴቶቹ ትከሻ ላይ ወደቀ ነው። አበረታች የተባሉ የመመጻደቂያ የማደናገሪያ የመደለያ መግለጫዎች በወያኔ አገዛዝ አሁንም ድረስ ቢጎረጎሩም የቤተሰብ ኃላፊነታቸው እየከበደ እንጂ እየቀነሰ አይታየም። ሴቶች ከቤት ውስጥ ጀምሮ በትምህርት ቤት፣ በስራ ቦታ፣ በጓሮ እርሻ፣ በህብረተሰብ መካከል የተለያዩ በደሎች እየተጋለጡ ናቸው። በጋብቻ መልክ ቁርኝት ባለበት ወንዶች የገቢ ምንጭ የቤት የበላይና ውሳኔ ሰጭ በመሆን በቀጣይነት ያለ በመሆኑ ሴቶች በዝቅተኝነት እንዲታዩ ከፍተኛ አስተዋጽኦ እያደረገ ይገኛል። በተለያዩ ጥናቶች እንደተረጋገጠው ከ85% በላይ የሚሆኑ ሴቶች ለቤት ውስጥ የኃይል ጥቃት ሰለባዎች የሆኑበት፣ አካላዊ ደህንነታቸው ለተለያዩ አደጋዎችና በሽታዎች የተጋለጡበት፣ በማህበራዊ ህይወት ተሳትፎ ደረጃ፣ በኢኮኖሚ አቅም፣ በውሳኔ ሰጭነት ሴቶች ዝቅ ተደርገው የሚታዩበት ሁኔታ ሰፍኖ ያለበት ነው። የትዳር ህይወትን በአግባቡ ማጣጣም በጣም ከባድ በሚሆንበት ሁኔታ ደግሞ አብሮነቱ ትርጉም የሌለው እርካታም የማይገኝበት በመሆኑ የአካል፣ የመንፈስ፣ የስነ አእምሮና የስነ ልቦና ጥቃት ሰለባ የሆኑ ሴቶች በተለይ ባለፉት 20 አመታት የወያኔ አገዛዝ ባሳፈነው የሞራል ድቀትና የስነ ልቦና ብልሽነት የተነሳ ቁጥራቸው በሚያስገርምና በሚያስደንቅ ሁኔታ እየተበራከቱ መሆናቸው በጥናት የተደረሰበት ነው። ድብቅና ግልጽ ሴተኛ አዳሪነት በጣም እየተስፋፋ ነው። ይብራሶ አስከፊነቱ አልበቃ ብሎ ባገዛዙ አቀናባሪነትና ድጋፍ ሰጭነት በአረብ ሀገር ለዘመናዊ ባርነት እየተዳረጉ ያሉ ሴቶች ወጣቶቻችን ከድብደባ ጀምሮ ለተለያዩ ጥቃቶች እየተጋለጡ መገኘታቸው በተደጋጋሚ እየተገለጸ ነው። ያፓ ይህንን በሴቶች ላይ እየደረሰ ያለውን ድርብ ጭቆናና በደል አጥብቆ ይቃወማል ያውዛለም። ይህ ስር የሰደደ ችግር ከጠቅላላው የህብረተሰቡ ሁለንተናዊ ችግሮች ተለይቶ ለብቻው መፍትሄ እንደማያገኝ ኢህአፓ ጽኑነቱ ነው። ስለዚህም መሰረታዊ የሥርዓት ለውጥ ለማድረግ ለዲሞክራሲ፣ ለሰብአዊ መብት መከበር የቆሙ ዜጎች ሁሉ ይህንን በሚገባ ተገንዝበው የወያኔን አገዛዝ ከስልጣን ለማባረር ይቻል ዘንድ የጋራ የትግል ጥሪ በትግሉ ሜዳ እንዲመሰረት ደግሞ ደጋግሞ ያቀርብላቸዋል። የዓለም አቀፍ የሴቶች ቀንን በዛሬው ዕለት እናከብራለን። ሴቶች ደግሞቻችንንም ስንዘክራቸው ባለፉት 100 አመታት የትግል ሂደት ውስጥ በጽግረዳነትና በዳቡነት ሲያሜ የተፈጠራቸው የትግል መፈክሮች ገና በአግባቡ መፍትሄ አላገኙምና ለስኬታማነታቸው ከሴት እናቶቻችን፣ እህቶቻችን፣ ልጆቻችን ጋር በመሆን በጽናት እንታገል ይላል። ሴቶችም ለመብታቸው እንዲታገሉ ነጻ ድርጅታቸውን እንዲያቋቁሙ የተቋቋሙትንም እንዲያጠናክሩና እንዲተባበሩም ጥምር በመሆኑ ልብ እንርዳ። እንደ ግፍሲል ኢሃፋ የተጠበቀ አደራውን ያስተላልፋል። ኢሃፋ የሴቶችን ጥያቄ የትግላችን እንብርት መሆኑን ያረጋግጣል። ዓለም አቀፍ የሴቶችን ቀን ሲከበር የሚያስተላልፈው ልዩ መልእክትም አንድ ብቻ ነው፤ መደራጀት፣ የተደራጁ መተባበርና መታገል የወቅቱ መርሃ ግብር ነው። የሴቶች መብት ይከበር፣ የሴቶች ትግል ይጠናከር። በሴቶች ሁለንተናዊ ተሳትፎና ትግል እውነተኛ ድል ይገኛል። Thank you.
señor pejoja que son de yerba tu familia te pa quien el más apte pa yo te rica mañana y en maya de cama si la de masa de que se siente se toca y en la tureta me va a otra vez
I am a man of God. የካቲት 29 ቀን በፈረንጆቹ ማርች 8 በመላው ዓለም ለሴቶች መብት መከበር ተከራካሪ በሆኑ ድርጅቶች ግንባር ቀደምትነት በሰላም ወዳድ ኃይሎችና በሲቪል መንግስታዊ ባልሆኑና በተለያየ ደረጃ በሚንቀሳቀሱ ድርጅቶች በመታጀብ በሴቶች ጥያቄ ላይ ያተኮሩ መግለጫዎችን በማውጣትና የተለያዩ ዝግጅቶችን ለህዝብ በማሳየት ቀኑን እንዳሳለፉት ጊዜያት ሁሉ ዘንድሮም ይዘክሩታል። ይህ የሴቶች ቀን አንዳንዴም የእናቶች ቀን በሚል ስያሜ የሚታወቀው ዓለም አቀፍ የሴቶች ቀን በብዙ አገራት እንዲከበር በሕገ መንግስታቸው ቢካተትም በአሁኑ ወቅት ዴሞክራሲያዊ ስርዓት በመሰረቱበት አገራት እንኳ ሴት ነክ የሆኑ መብቶች እንደ ቀላልና የተለመደ ተደርገው ቢታዩም ለዚህ ቀን መከበር ሲሉ በርካታ ሴቶች እልህ ጨራሽ ተግላካይደው ከፍተኛ መስዋዕት የከፈሉበት መሆኑን የሚያስታውሱ ግን ጥቂቶች መሆናቸውን ጥናቶች ይጠቁማሉ። የሴቶች ቀን ከፍተኛ ቦታውንና ተገቢ ክብሩን በሁሉም ዜጎች ህሊና ሰርጾ እንዲገባ የዛሬው የሴቶች ቀን መከበር ከሚያበረክታቸው አስተዋጽኦ መካከል አንዱ እንደሆነ በስፋት የሚገለጽ ነው። ያባ ጤናማ ለሆነ የዜጎች ግንኙነት በሰላማዊ ኑሮ ላይ ለሚመሰረት ለማህበራዊና ለኢኮኖሚ እድገት የሴቶች ጥያቄ በተገቢው ሁኔታ መፍትሄ ሊሰጠው ይገባል የሚል የጸና እምነት እንዳለው በተደጋጋሚ የገለጸውና ለተግባራዊነቱም አበክሮ የሰራበትና ወደፊትም የሚሰራበት ነው። በዚህ ምክንያት ነው ሴቶች የነጻነት መብታቸውን ባልተጎናጸፉበት ጤናማ የፖለቲካ ስርዓት ሰፍኗል ለማለት የሚያስደፍር አይደለም በማለት ሳያሰልስ የሚገልጸው። ከማህበረሰባችን ውስጥ ከግማሽ ቁጥር በላይ የሆኑ ሴቶች ልዩ ትኩረት ተሰጥቶት መብታቸው በእርግጠኝነት ሳይከበርላቸው፣ እኩልነታቸው በቃል ሳይሆን በገቢር ሳይረጋገጥላቸው በአገራቸው በራሳቸው መብት ዙሪያ ሙሉ ተሳትፎና የችግሮቻቸው የመፍትሄ አካል ሊሆኑ አይቻላቸውም። የህብረተሰቡ ግማሽ አካል በመሆናቸውም ህብረተሰቡ ራሱ በአጠቃላይ ነጻነቱን ሳይጎናጸፍ ሴቶችም የነጻነት ካባ ሊላበሱ እንደማይችሉ ግልጽ ነው። ግማሽ ነጻነት የለምና ለዚህም ነው የወያኔ አገዛዝ የህግ አገዛዛቸውን አንቀጽ 35 ደጋግሞ ቢገልጹም በመጻፉ ብቻ የፖለቲካ ጠቀሜታ ያስገኝልናል በማለት ከሚያምኑት ጥቂቶች በስተቀር ብዙሃኑ የተጻፈበትን ወረቀት ያህል እንኳ ክብደት የሌለው መሆኑን ሴቶች በዕለት ተዕለት መብት አልባ ኑሮ ለመኖር መገደዳቸው የሚያረጋግጠውም ይህንኑ ነው። አሁንም ድረስ ወንድ ልጅ ወልዶ ማሳደግ አጋዥና አጋር ማግኘት በሚል የተሳሳተ ግንዛቤ ሴት ልጅ ማግኘት በወንዶቹ በአጠቃላይ የወንድ ማንዳህሎኝነት በሰፈነበት ሁኔታ ደስተኛ ለመሆን በተለይም በገጠሩ አካባቢ የተስፋፋ ነው። ለግርድና የተቀጠሩ ወጣት ሴቶች ሳይወዱ በግዴታ ለግብረ ስጋ ግንኙነት የሚደፈሩ በርካታ መሆናቸው ብቻ ሳይሆን ባለባቸው የኑሮ ችግር የተነሳም አማራጭ በማጣትና ሀፍረትን በመፍራት ተበድለውም በበዳይነት ላለመፈረጅ ሲሉ ዝምታን የሚመርጡ ቤቱ ይቅጠረው ማለቱ የሚቀል ነው። ለድብደባና ለአካል ጉዳት ለመሳሰሉ የኃይል ጥቃት የሚደረጉት ሴቶች መሪር ሀዘናቸው ለነሱ ብቻ ሳይሆን ለቅርብ ዘመዶቻቸው የመንፈስ ቃይን እያሰረፈና ማህበራዊ ኑሮን እያናጋ መሆኑ ያደባባይ ሚስጥር ነው። ሴቶች ለበርካታ ዘመናት ከሰብአዊና ዴሞክራሲያዊ መብት መነፈግ ጋር በጾታቸው ምክንያት እየደረሰባቸው ያለው ድርብ በደልና ጭቆና ተገልጾ የሚያልቅ ሰቆቃ ነው። ሴቶች ከህፃንነታቸው ጀምሮ የሚያድጉት የወንድ የበላይነት ሰፍኖ ባለበት ህብረተሰብና የፖለቲካ ምህዳር ውስጥ በመሆኑ ለተለያዩ የአካላትና የስነ ልቦናዊ ጥቃት የተጋለጡ ናቸው። ለጠለፋ፣ ለአስገድዶ መድፈርና ድብደባ፣ ለመሳሰሉት የወንጀል ተግባራት በምሳሌነት የሚጠቀሱም ናቸው። ሁኔታው ተጋጥሞላቸው ዘመናዊ ትምህርት የቀመሱ ቁጥራቸው አናሳ የሆኑ ሴቶች እንኳ ሳይቀሩ ቤተሰብ ሲመሰርቱ ለትዳራቸው መጎልበት የራሳቸው ገቢ የሌላቸው በመሆናቸው የበላይና የበታች ብሎም የጥገኝነት ስሜት የሚያሳድርባቸው ብቻ ሳይሆን በመካከላቸው ለሚኖር አለመግባባትም የራሱ አስተዋጽኦ እያበረከተ እንደሚገኝ በገሃድ የሚታይ ነው። የወሊድ ክትትል ለማድረግም ቢሆን እየተስፋፋ ባለው ድህነትና የገንዘብ አቅም በማጣት በአቅራቢያ በስፋት የሕክምና ተቋማት ባለመኖር ምክንያት ለእናቶችና ለሕፃናት ሕይወት መቀጠፍ በዋናነት ከሚጠቀሱት ውስጥ ናቸው። ሕጋዊና ተቋማዊ አሰራሮች ሴቶችን አሁንም ለጥቃት ከመጋለጥ አላዳናቸውም። በቤት ውስጥ፣ በትምህርት ቤት፣ በስራ ቦታና በሌሎችም ህዝባዊ ቦታዎች በሴቶች ላይ በወንዶች የሚፈጸሙ ጾታዊና አካላዊ ጉዳቶች በርካታ ናቸው። የሚያሳዝነው ደግሞ ወንድን ሳይሆን ሴትን በውበቷና በጾታዋ ተጠያቂ ለማድረግ የሚደረገው አሳፋሪ ምክንያታዊ ገለጻዎች ናቸው። የወጣት ሴቶች መንገድ አዳሪነትና ለወሲብ ባርነት፣ ባደንዛዥ እጽዋት ሱስ መውደቅ፣ ለወንዶች ብዝበዛና ዋልጌነት መዳረግ፣ ለድብደባና ጨካኝ ቅጣት ጭምር መጋለጥ፣ ቀኑን እየጠበቀ በሚመጣ ረሃብና ችግር በብዛት ሰለባ እየሆኑ ያሉ በርካታዎቹ ሴቶችና ሕፃናት ናቸው። ድህነትን ለመሸሽ በወያኔ አገዛዝ ዋና አቀናባሪነት ወደ መካከለኛው ምስራቅ አገራት ለዘመናዊ ባርነት ተዳርገው ለስቃይና ለሞት የተጋለጡ ሴቶች ዜጎቻችን በርካታ ናቸው። ታዲያ የሴቶች ሁኔታ በአገራችን ባጭሩ ይህን ሲመስል፣ የወያኔ አገዛዝ የሴቶችን እኩልነት በተግባር የሚያረጋግጥ በሕግ አገዛዙ አስፍር ያለው እያለ መጠነ ሰፊ ፕሮፓጋንዳ ቢነዛም ያለው ተጨባጭ ሁኔታ የሚያሳየው የመብት መከበርን ሳይሆን በበለጠ መገፈፍን፣ ከድህነት መላቀቅን ሳይሆን ይበልጥ በመብት አልባ ምክንያት መድህየትን ነው። ዛሬ የካቲት 29 ቀን ሲከበርና ሲዘከር ለሴቶች መብት መከበር ሲታገሉ መስዋዕት የከፈሉትን በርካታ እህቶቻችንንና እናቶቻችንን በህሊናችን እያስታወስ ለእስር የተዳረጉትን ደግሞ ጽናቱን እንዲሰጣቸው ብቻ ሳይሆን ከእስር ተፈተው ከዘመዶቻቸው በሰላም እንዲገናኙ የይፈቱ ጥሪ በማቅረብ ነው። ከ1993 ዓመተ ምህረት ጀምሮ መዳረሻዋ ያልታወቀው እውቋ የኢህአፓ ታጋይ አበራሽ ፈርታና እንዲሁም የቀሽብር ሰለባ አጸደ ወይን ገነት ክፈለው፣ ብርሃት አሰግድ፣ አበበች ካሳ፣ አልማዝ ጣፋ፣ ግርሚት ዓለም ደገፉና ሌሎችም የዚሁ አገዛዝ ሰለባ የሆኑት ምንጊዜም ከህሊናችን የማይጠፋ በልባችን ሐውልት የሰራንላቸው ናቸው። በአገራችን በወያኔ አገዛዝ ስለ ሴቶች እኩልነት ያልተጻፈ፣ ያልተወራ፣ ያልተለፈለፈ ፕሮፓጋንዳ የለም። በፕሮፓጋንዳ ብዛት ግን የሚሻሻል ሁኔታ ወይንም የሚገኝ ለውጥ ጨርሶ የለም። ህብረተሰቡም ሆነ ሴቶች የነጻነት መብታቸውን ስላልተጎናጸፉ ሰብአዊና ዴሞክራሲያዊ መብታቸው ገና አልተከበረላቸውም። እጅግ በጣት የሚቆጠሩ የአገዛዙ አባላት የሆኑ ሴቶች ምንም አይነት በአመራርና በውሳኔ ሰጭነት ሚና በሌላቸው ምክር ቤቶቻቸው ስለተቀመጡ ብዙሀን ሴቶች ከመድረኩ ተገለውና ተጨቁነው መገኘታቸውን አይሸፍነውም። ከከፋ ድህነት ለመገላገል የሚያስችላቸው የፖለቲካ ስርዓትና ምህዳር ገና አላገኙም። በመሆኑም በዛሬው ቀን ዓለም አቀፍ የሴቶች ቀንን ስናከብርና ስንዘክር የት ነበርን? የት ደርሰናል? ምንስ ይቀረናል? ለሚሉት መሠረታዊ ጥያቄዎች ሁኔታውን ገምግሞ መፍትሄ በመስጠት አሁንም መብታቸው በገቢር እንዲረጋገጥ በቀጣይነት ሴቶችን መቀስቀስ፣ እየቀሰቀሱን ማደራጀት፣ እየተደራጁን መታገል የግድ እንደሚል እንገነዘባለን። ስለሆነም የሴቶች ጉዳይ በቅጡ ይመለከተኛል የሚል አገር ወዳድ ዜጋ ሁሉ በዝግጅታቸው ተካፋይ በመሆን በዓላቸውን በዓላችንን እንዲያደምቅና ትግላቸው ትግላችን ስምሪት እንዲያገኝ ሀፓ በዚያ አጋጣሚ የከበረ የትግል ጥሪውን ያቀርባል። ሀፓ የሴቶች መብት ያለ ገደብ ይከበር ሲል ለተራ ፕሮፓጋንዳ ሳይሆን ከልቡ የሚያምንበት ለመሆኑ በአባልነት ተሰልፈው ለሴቶች መብት ሲታገሉ የተሰዉ የቆሰሉ የአካል ጉዳት የደረሰባቸው ሁሉና አሁንም በአባልነት ግዳጃቸውን እየተወጡ የሚገኙ የሴት አባላቱ ድርጊቶቻቸው ምስክር ናቸው። እነዚህን ኢህአፓ ከልብ ያደንቃል፣ የክብር ምስጋናም ይለግሳቸዋል። በመንፈስም በአካልም የቀይ እጥፍ አበባ ያበረክትላቸዋል። ያለ ሴቶች ደማቅ ተሳትፎ ትግላችን አይሰምርምና የዛሬው በዓላቸው የትግልና የድል ጎዳና እንዲከፍት ልባዊ ምኞቱን ሲገልጽ በኩራት ነው። የሴቶች መብት የማይከበርበት ስርዓት አምባገነናዊ ነው። ድል ለሴቶች ትግል።
በክብር በደስታ በፍቅር በደስታ